ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 27 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያቆሙ ለማድረግ አፋጣኝ እርዳታ ማድረስ ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ፋኦ አስታወቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ይዘንላችኋል። በተለይ ደግሞ ዛሬ ፍርድ ቤት በታዩ የተለያዩ ጉዳዮች ላይ እናተኩራለን። የኢትዮ ንቃት የዩቲዩብ ሚዲያ ባለሙያ መስከረም እንደዚሁም የሕግ ባለሙያው አቶ ወንድሙ ኢብሳ ጉዳይን እንመለከታለን። ሌሎች በርከት ያሉ ቅንብሮችም አሉ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር፣ አባየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እስከ ምሽቱ አራት ሰዓት እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ይችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች ይወሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ኢትዮ ንቃት የተሰኘው የዩቲዩብ ሚዲያ አዘጋጅ መስከረም አበራ በዋስ ከእስር እንድትለቀቅ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት ትዕዛዝ ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች።
ኢትዮ ንቃት የተሰኘ የዩቲዩብ ሚዲያ አዘጋጅ መስከረም አበራ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት መቅረቧን ጠበቃ ሰለሞን ገዛሀኝ ለአሜሪካ ድምጽ ተናግረዋል። የክስ መዝገቡን እንደተመለከቱት የሚናገሩት ጠበቃው የያዘውን ጭብጥም እንዲህ አብራርተውታል።
የተከሰሰችው የኮምፒውተር አዋጅ የኮምፒውተር ወንጀል አዋጅ ቁጥር 958/2008 አንቀጽ 14ን በመተላለፍ ነው የሚለው። ሁለት ክስ ነው፣ ክስ አንድና ክስ ሁለት። ሁለት ተከሳሽ ናቸው። አብሯት የሚሰራውን አማደገፋው የሚባል ጋዜጠኛ አብሯት አለ እና ክሱም ሁለቱን ነው የሚመለ ክስ አንድ ይህንኑ አዋጅና ይህንኑ አንቀጽ በመጥቀስ በህዝብ ደህንነት ላይ የሚፈጸም ወንጀል ለመፈጸም በማሰብ በማለት ጥላቻን፣ አመፅን፣ ውከትንና ግጭትን በመቀስቀስ እንዲሁም ደግሞ የመከላከያ ሰራዊቱ በብሔር ለመከፋፈል ሀገርን ለማፍረስ በማሰብ አንደኛ ተከሳሽ በአንደኛ ተከሳሽ ጸሐፊነት በመስከረም አበራ ማለት ነው፣ ሁለተኛ ተከሳሽ ተራኪነት የወንጀል ድርጊት በፈጸሙ በመገኘታቸው በሚል ነው ክሱ ያለው።
ጠበቃ ሰለሞን ክሱ ዘግይቶ እንደደረሳቸውና በችሎት ለመከራከር ጊዜ እንደሚያስፈልጋቸው ለችሎቱ እንዳስረዱ ገልጸው ደንበኛቸው የተከሰሱበት ወንጀል የዋስትና መብት የማያስከለክል በመሆኑ ለችሎቱ ባቀረቡት ጥያቄ ደንበኛቸው በ50,000 ብር ዋስ እንዲ ለቀቁ ፍርድ ቤቱ ወስኗል።
ዋስትናው በተመለከተ የተከሰሰችበት ክስ ዋስትና የማያስከለክል ስለሆነ እንዲሁም ደግሞ የቤተሰብ አስተዳዳሪ ቋሚ ስራ ያላት ሕፃን ልጅ የምታጠባ ስለሆነ በዋስ ወጣ ዋስትናውን አክብራ የምትጠብቅ ስለሆነ የምትቀርብ ስለሆነ በዋስ ተገቢውን የገቢዋን ግምት ማስገባት ዋስትና ፍቅሩላት በውጭ ላይ እንድትከራከር ብለን አቀረብን። አቃቤ ሕግም በዚህ ላይ አስተያየት ካለ ተጠይቆ አቃቤ ሕግም አልተቃወምም፣ በዋስትናው ላይ አልቃወምም አለ። ከዛም ፍርድ ቤቱ ገራተኛችንን አስተያየት ሰምቶ መስከረም አበራ በ50,000 ብር ዋስ እንድወጣ እንድትከራከር ፈቅዷል። ያው የዋስትናው ጉዳይ ወረቀቱ እያለቀ ነው። መደበኛ ክሱን የሚቀጥል ሆኖ ይህን ክስ ለማየት ለሚቀጥለው ጥር 15 ተቀጥሯል ማለት ነው።
በሌላ በኩል ቅንጅት በጋዜጠኝነት ሙያ ለተሰማሩ ሴቶች የተሰኘውና በዘርፉ የተሰማሩ ሴቶችን ለመደገፍ የተቋቋመው ዓለም አቀፍ ድርጅት የመስከረምን በድጋሚ መታሰር አውግዟል። የሀገሪቱ ባለስልጣናት መስከረምን በፍጥነት እንዲፈቱም ጥሪ አቅርቧል። ጋዜጠኞች ያለ መንግስት የበቀል እርምጃ በነጻነት መስራት እንዳለባቸውም ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሌላ ዜና የፌዴራል ከፍተኛ ፍርድ ቤት በነ አቶ ያሬድ ዘሪሁን ላይ የቅጣት ውሳኔ ሰጠ። ገብረ ሚካኤል ገብረ መድህን አጭር ዘገባ አለው።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው ሲታይ በነበሩ 9 ተከሳሾች ላይ በዛሬው ዕለት ከ3 ዓመት እስከ 5 ዓመት ከ4 ወር የሚደርስ የእስር ቅጣት ውሳኔ አስተላልፈዋል። ፍርድ ቤቱ የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የሥራ ኃላፊ የነበሩት አቶ አማኑኤል ኪሮስ እያንዳንዳቸው በ5 ዓመት ከ4 ወር እስር እንዲቀጡ ወስኖባቸዋል። በዚሁ የክስ መዝገብ ስር ሲከራከሩ በቆዩት ሌሎች 6 ተከሳሾች ላይም ፍርድ ቤቱ ከ3 ዓመት እስከ 4 ዓመት የሚደርስ የእስር ቅጣት የወሰነባቸው ሲሆን ከነሱ መካከል 3ቱ ዛሬ እንዲፈቱ አዟል። በዛሬው ዕለት በፍርድ ቤት የቅጣት ውሳኔ የተላለፈባቸው ሁሉም ተከሳሾች በ2 ቀናት ውስጥ እንደሚለቀቁ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ለአሜሪካ ድምጽ ተናግረዋል።
እጃቸው ከተያዘበት ጥቅምት 30 2011 ዓመተ ምህረት ጀምሮ የቅጣት ውሳኔውን ተፈጻሚ ስለሚሆን 4 ዓመት ከ2 ወር አካባቢ ታስረዋል። ሁሉም ከፍተኛውን 5 ዓመት ከ4 ወር የተፈረደባቸውም ቢሆኑ በአመክሮ ቀጥታ የሚወጡ ናቸው የሚሆኑት።
ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ግን የክስ ጉዳያቸው መቀየሩን አቶ ክፍላይ ጠቅሰዋል።
የተከሰሱበት ክስ በከፍተኛ ሙስና ተብሎ በአዋጅ ቁጥር 881 የሙስና ወንጀሎችን ለመከላከልና ለመቆጣጠር በወጣው አዋጅ መሰረት ነበር የተከሰሱት። ይሄ አዋጅ ከገንዘባዊ ባህሪ ያላቸውን የወንጀል ድርጊቶች ጋር የተያያዘ እንጂ በዚህ የሰብአዊ መብቶች ጥሰት ወይም ደግሞ አለአግባብ ሰዎችን ማሰር የሚለውን የወንጀል ድርጊት ተፈጻሚነት ሊኖረው ስለማይገባ በወንጀል ሕጉ 423 መሰረት ነው የተከላከሉ የተባሉት፣ ጥፋተኛ ነው የተባሉት። የቅጣት ውሳኔ የተወሰነው በዚህ አንጻር ነው።
የፌዴራል ከፍተኛ ፍርድ ቤት ታህሳስ 7 ቀን 2015 ዓ.ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ ማዓሾ ኪዳንና አቶ ተሾመ ኃይሌ የተባሉ 2 ተከሳሾች ከ4 ዓመት ክርክር በኋላ በነፃ መለቀቃቸውንም ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ለሚገኘው የአሜሪካ ኤምባሲ በሙሉ አምባሳደርነት የሚያገለግሉ እጩ አምባሳደር አቅርበዋል። ትናንት ማክሰኞ ታህሳስ 25 2015 ዓ.ም በዋይት ሀውስ በኩል ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በተላከው የእጩዎች ዝርዝር ውስጥ በኢትዮጵያ ሙሉ አምባሳደር ሆነው እንዲያገለግሉ የቀረቡት ኤርቪን ማሲንጋ ይገኙበታል። ኤርቪን ማሲንጋ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ናቸው። በኢትዮጵያ የቀድሞ የአሜሪካ አምባሳደር ጌታ ፓሲ ከአንድ ዓመት በፊት በጡረታ ሲሰናበቱ በምትካቸው በጉዳይ ፈጻሚነት የተሾሙት አምባሳደር ትሬሲ ጄኮብሰን መሆናቸው ይታወቃል። ጆ ባይደን ያቀረቡት አዲስ ሹመት ከጸደቀም በኢትዮጵያ የሚገኘው የአሜሪካ ኤምባሲ ሙሉ ስልጣን ያለው አምባሳደር ያገኛል ማለት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። የሶማሊያ ባለስልጣናት ትናንት ረቡዕ በማዕከላዊ ሂራን ክፍለ ግዛት በደረሱት 2 የቦምብ ፍንዳታዎች ቢያንስ 15 ሰዎች መሞታቸውን አስታወቁ። መሐመድ ዳይሳኔ ከሞቃዲሾ የላከውን አጭር ዘገባ ደረጀ ደስታ ያቀርበዋል።
ጥንዶቹ የአጥፍቶ ጠፊ ጥቃቶች የደረሱት መሐስ በተባለችው ከተማ ትናንት ረቡዕ ማለዳው ላይ ነው። በሂራን ክፍለ ግዛት ውስጥ ያለችው መሐስ ከተማ የምትገኘው ከሶማሊያ ዋና ከተማ ሞቃዲሾ በስተሰሜን 300 ኪሎ ሜትሮች ርቀት ላይ ነው። በመንግስት ቴሌቪዥን ስለ ጥቃቱ መግለጫ የሰጡት የከተማይቱ ከንቲባ ሙኒ መሐመድ ሃለኔ ተሽከርካሪ ላይ የተጠመዱት 2 የቦምብ ጥቃቶች በመኖሪያ ቤታቸው ላይና በፌዴራሉ መንግስት የምክር ቤት አባል መኖሪያ ቤት ላይ የተነጣጠሩ መሆኑን ተናግረዋል።
ጸረ ሰላም አሸባሪዎች ዛሬ ጠዋት ከተማይቱን ተሽከርካሪዎች ላይ በተጠመዱ 2 ፈንጂዎች አጥቅተዋል። አንደኛው ፍንዳታ ከቤቴ ፊት ለፊት የተፈጸመ ሲሆን የሞቱና የቆሰሉ ሰዎች አሉ።
የእስላማዊ ሚሊሻ አማጽያን ቡድኑ አልሸባብ ለጥቃቶቹ ኃላፊነቱን ወስዷል። ጥቃቶቹ ኢላማ ያደረጉት መሐስ ከተማ ውስጥ የሚገኙ ዋነኛ የመንግስት ይዞታዎችን መሆኑን ቡድኑ አስታውቋል። የአሜሪካ ድምፅ በስልክ ያነጋግራቸው የአካባቢው ነዋሪዎች እስከዛሬ ከሰሙት ሁሉ ትልቁ ፍንዳታ መሆኑን ተናግረዋል። መሐመድ ኢብራሂም ሞአሊሙ ከአካባቢው የተመረጡ የፌዴራሉ መንግስት የምክር ቤት አባል ለቪኦኤ በስልክ በሰጡት መግለጫ ጠላት ማለትም አልሸባብ ሚሊሻዎች ተስፋ እየቆረጡ ስለመጡ የቦምብ ጥቃት ብቻ ወደ ማካሄድ ወርደዋል ይላሉ።
ይህን
የሚያደርጉበት ዋነኛው ምክንያት በቅርቡ በተደረጉ ነጻ የማውጣት እንቅስቃሴዎች የተገኙትን ድሎች ዋጋ ለማሳጣት ነው። ለተጎጂዎቹ ቤተሰቦች መጽናናትን የተመኘው የቆሰሉትንም ፈጥነው እንዲያገግሙ ምኞቴን ይገልጻሉ።
ሙአሊሙ አልሸባብ ጨርሶ እስኪደመሰስ ድረስ ህዝቡ ከሰራዊቱ ጎን እንዲቆም ጥሪ አስተላልፈዋል። በአካባቢው የጎሳ ኃይሎች የሚደገፉት የፌደራል ኃይሎች ከቅርብ ጊዜ ወዲህ በተለይም በዋናነት ከኪርሸበሌ ግዛት ውስጥ የእስላማዊ ሚሊሻዎች እጅ የነበሩትን በርካታ ይዞታዎችን አስለቅቀዋል። እንደ አውሮፓ አቆጣጠር ከ2007 ጀምሮ የአልሸባብ ቡድኖች ከአፍሪካ ህብረት ሰላም አስከባሪና ከሶማሊያ ኃይሎች ጋር ሲዋጉ መቆየታቸው ይታወቃል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ባለፈው ዓመት በአማጽያኑ ሚሊሻዎች ላይ ሁሉን አቀፍ ጦርነት አውጀዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ባለፈው ዓመት በአማጽያኑ ሚሊሻዎች ላይ ሁሉን አቀፍ ጦርነት አውጀዋል። አልሸባብ በሶማሊያ ዋና ከተማ ሞቃዲሾ ውስጥ የቦምብ ፍንዳታዎችን ማድረስ ከጀመረበት ጊዜ ጀምሮ የሶማሊያ ትምህርት ሚኒስትር የሞቱበትን ጥንድ የፍንዳታ ጥቃት ጨምሮ ከ100 ሰዎች በላይ ሲገደሉ ብዙዎቹ ሰላማዊ ሰዎች መሆናቸው ተመልክተዋል።
ዩጋንዳ ውስጥ ሲዛመት የከረመው የኢቦላ ወረርሽኝ በቁጥጥር ስር እየዋለ ነው ሲል ዋናው የአፍሪካ አህጉር የህዝብ ጤና ጥበቃ ተቋም ዛሬ አስታወቀ። ይህ የሆነው በሀገሪቱ የመጨረሻው ለቫይረሱ የተጋለጠ ሰው ከተመዘገበ 39 ቀናት በማለፉ መሆኑን አስረድቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ተጠባባቂ ዳይሬክተር አህመድ ኦግዌል ኡማ ለጋዜጠኞች ባደረጉት ማብራሪያ እስከ አውሮፓውያኑ ጥር 10 ቀን ድረስ አንድም የኢቦላ ታማሚ ካልተገኘ ወረርሽኙ ሙሉ በሙሉ ተወገደ ማለት ነው ብለዋል። እስካሁን ዩጋንዳ ውስጥ በኢቦላ መያዙ የተረጋገጠው ሰው ቁጥር 142 መሆኑን የገለጡት የአፍሪካ ሲዲሲው ባለስልጣን 55 ሰዎች መሞታቸውንም አመልክተዋል። ለሱዳኑ የኢቦላ ቫይረስ ዝርያ አይነት የመከላከያ ክትባት ሙከራው እንደቀጠለ መሆኑንም ገልጸዋል። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት ሪፐብሊካኖች የምክር ቤቱን አፈ ጉባኤ ለመምረጥ ላለፉት 2 ቀናት ያደረጉት ሙከራ ያልተሳካ ሲሆን ዛሬም ለ3ኛ ቀን ጥረታቸውን እየቀጠሉ ናቸው። ወግ አጥባቂ ሪፐብሊካን አባላት የፓርቲውን መሪ ኬቪን መካርቲን ትናንት ረቡዕም ለአፈ ጉባኤነት የሚያስፈልጋቸውን ወሳኝ ድምፅ ነፍገዋቸዋል። መካርቲ እስካሁን በተካሄደው 6 ዙር ድምፅ አሰጣጥ የብዙሃን አባላት ድጋፍ ለማግኘት ያልቻሉ ሲሆን የዛሬው ለ7ኛ ጊዜ ነው የሚሆነው። የዛሬውን ውሎ የሚቃኝ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የቀድሞ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት ቀብር በዛሬው ዕለት ተፈጽሟል። ቀደም ብሎ ብዙ ሺህ ሐዘንተኞች በቫቲካን ቅዱስ ጴጥሮስ አደባባይ ሽኝት ሥነ ሥርዓቱ ላይ ተገኝተዋል። ከዓለም ዙሪያ ርዕሳነ ብሔራት፣ የንጉሳዊ ቤተሰብ አባላት፣ በብዙ ሺህ የተቆጠሩ የቤተ ክርስቲያኒቱ ምዕመናን ተገኝተዋል። ከትውልድ ሀገራቸው ከባቫሪያ ብዙዎች የባህል ልብሶቻቸውን ለብሰው ለሽኝቱ ተገኝተዋል። የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን ሩሲያ የዩክሬን ወረራዋን እንድታቆም በሚደረግ ድርድር ከራሳችሁ በኩል ተኩስ ማቆም ይኖርባችኋል ሲሉ የሩሲያ ፕሬዚደንት ቭላዲሚር ፑቲንን እንዳሳሰቧቸው ተነገረ። የቱርኩ ፕሬዚደንት ከፑቲን ጋር ዛሬ በስልክ መነጋገራቸውን ጽህፈት ቤታቸው አስታውቋል። የሰላም ድርድር የፍትሐዊ መፍትሄ ራዕይ ሊኖረው ይገባል ያሏቸው መሆኑንም ጽህፈት ቤታቸው ጠቅሷል። ኤርዶዋን የዩክሬን ጦርነት እንዲቆም ለመሸምገል ጥረት ሲያደርጉ መቆየታቸው ይታወቃል። ከዚያም ሌላ ሩሲያና ዩክሬንን በጥቁሩ ባህር በኩል የእህል አቅርቦት እንዲወጣ በማሸማገል ረድተዋል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለዓለም ዜናዎቹ እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 27 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
እኔ መጀመሪያ አልበሜ ላይ ሁለተኛውም አልበም ሁሉንም ስራዎቼ መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ አስላሰብኩ ነው።
ከሚኖርበት ካናዳ ኑሮን ወደ ኢትዮጵያ ያደረገውና ሁለተኛ አልበሙን ከ14 ዓመት ቆይታ በኋላ በቅርቡ ሶስተኛ አልበሙን እየለቀቀው ሄኖክ አበበ ለዛሬ የባህልና ማህበረሰብ የምሽቱ እንግዳችን ነው። በሁለተኛው አጋማሽ ዝግጅታችን ከኬኔዲ አባተ ጋር ያደረጉትን ሰፋ ያለ ቆይታ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕሰ ዘገባችን ወሰዳችሁ። በዛሬው አብይ ርዕስ ዘገባችን በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያገግሙ ለማድረግ እርዳታ ማድረስ ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። ድርጅቱ በተጠናቀቀው የአውሮፓውያን 2022 ዓ.ም ተመረተ በኢትዮጵያ ከናወናቸውን የሰብአዊ ተግባራት በተመለከተ ባወጣው ሪፖርት በኢትዮጵያ መንግስትና በህወሓት መካከል የተደረገው የሰላም ስምምነትን ተከትሎ በሰሜን ኢትዮጵያ በግጭት ለተጎዱ ወገኖች መድረስ የጀመረው የሰብአዊ እርዳታ በአዲሱ ዓመትም ቀዳሚ ትኩረት ተሰጥቶት ሊታይ ይገባዋል ሲል አሳስቧል። በደቡባዊ ኢትዮጵያ ደግሞ ድርቅ በተያያዘው 5 ዓመት አዲስ ከፍተኛ መፈናቀልን ፈጥሯል ሲል ፋው ተንብዮአል። ይህም ደግሞ በቀጣይ የሰብአዊ ስራው ላይ የበለጠ ጫና እንደሚፈጥር ስጋቱን ገልጿል። በ2022 ለ4.3 ሚሊዮን ኢትዮጵያውያን ድጋፍ ማድረጉን የገለጸው ፋኦ በ2023 ደግሞ ስለሚያከናውናቸው ተግባራት ማብራሪያ ሰጥቷል። ኬኔዲ አባተ የዚህን ዘገባ ዝርዝር እንደሚከተለው ይዞታል።
የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በሪፖርቱ እንደ አውሮፓውያኑ በ2022 ድርቅና ግጭት በኢትዮጵያ የምግብ ዋስትናና የግብርና ተግዳሮቶች ሆነው መዝለቃቸውን አስታውቋል። በዋናነት በግጭት ምክንያት የግብርናው ዘርፍ የተጎዳውና የምግብ ዋስትና ችግር በሰፊው የተንሰራፋው በሰሜኑ የኢትዮጵያ ክፍል መሆኑን ያስታወሰው ፋኦ በአፋር፣ አማራና ትግራይ ክልሎች ግጭቶች እነዚህን ችግሮች በማባባስ ለሰዎች መፈናቀል፣ ለንብረቶቻቸው ውድመትና ለመሰረታዊ አገልግሎት ቶች አቅርቦት ውስንነት ከፍተኛ አስተዋጽኦ አድርገዋል ብሏል። በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት ተከትሎ በሰሜን ኢትዮጵያ በግጭት ለተጎዱ ወገኖች የሰብአዊ እርዳታ ቀስ በቀስ መድረስ ቢጀምርም በተለይ በትግራይ ሰዎች ከግጭት እንዲያገግሙ የሰብአዊ አቅርቦትና አፋጣኝ እርዳታ ቅድሚያ የሚሰጣቸው ጉዳዮች ሆነው መቀጠል አለባቸው ሲል አሳስቧል። ምንም እንኳን የሰብአዊ ድርጅቶች በአሁኑ ጊዜ የእርዳታ አቅርቦቶችን ወደ ትግራይ ክልል እያደረሱ ቢሆን ይህ ግን እያደገ የሄደውን ፍላጎት ለማሟላት በቂ አይደለም ነው ያለው ፋኦ በሪፖርቱ። ይህ የሰብአዊ ድጋፍ አቅርቦት ውስንነት ደግሞ የሰዎችን የመቋቋም አቅም በመቀነስ ለተጨማሪ ችግሮችና አስጨናቂ ሁኔታዎች ተጋላጭነታቸውን ጨምሯል ሲልም አክሏል። በትግራይ፣ አፋር እና አማራ ክልሎች 2.6 ሚሊዮን ሰዎች በግጭቱ ምክንያት መፈናቀላቸውን የፋኦ ሪፖርት ያመለክታል። ድርቅ ደግሞ የደቡብ ኢትዮጵያ ክፍል ፈተና ሆኖ መቆየቱን በመግለጽ ኢትዮጵያ ባለፉት 40 አመታት ውስጥ ታይቶ የማይታወቅ ድርቅ እያስተናገደች ነው ያለው ፋኦ ይህም በደቡቡ የአገሪቱ ክፍሎች ያሉ ማህበረሰቦችን ለአደጋ አጋልጧል ብሏል። እንደ ፋኦ ሪፖርት ከሆነ በደቡብ ኢትዮጵያ አካባቢዎች ለአምስት ተከታታይ የዝናብ ወቅቶች ዝናብ አለመጣሉ ከአምስት ቀናት በፊት በገባው በአውሮፓውያኑ አዲስ አመት በ2023ም መፈናቀልና ከፍተኛ የሰብአዊ ፍላጎቶች እንዲቀጥሉ ያደርጋል። በደቡብ ኢትዮጵያ ያለው የተራዘመ ድርቅ በአካባቢው ያሉ ሰዎችን የምግብ ዋስትና እና የውሃ አቅርቦትና ጤናቸውን አደጋ ላይ የጣለ ሲሆን በተለይ አርብቶ አደር ማህበረሰቦች ክፉኛ ተጎድተዋል። የፋኦ ሪፖርት እንደሚያመለክተው በ2022 ድርቅ ከ4 ሚሊዮን በላይ የቤት እንስሳትን ለህልፈትና ከ25 ሚሊዮን በላይ የሚሆኑትን ደግሞ ለከፍተኛ አካላዊ ጉዳት እንደዳረገም ነው ፋኦ የገለጸው። ከደቡብ የሀገሪቱ ክፍል በተጨማሪ ትግራይን ጨምሮ በተለያዩ አካባቢዎችም የእንስሳት በሽታ እየተስፋፋ እንደሚገኝም አመልክቷል። ሆኖም በእንቅስቃሴዎች ገደብና በእንስሳት ሕክምና አቅርቦት እጥረት ምክንያት የሰብአዊ አጋሮች ምላሽ መስጠት ባለመቻላቸው አርብቶ አደሮችና ከብቶቻቸው ለአደጋ ተጋልጠው መቆየታቸውን ሪፖርቱ ጠቅሷል። በቀጣይነት በድርቅ ምክንያት 12 ሚሊዮን ሰዎች ለምግብ እጦት እንደሚጋለጡም የተነበየው ፋኦ በተጠናቀቀው 2022 በኢትዮጵያ በአጠቃላይ ለ4.3 ሚሊዮን ሰዎች ድጋፍ ማድረጉን ያመለከተው በተያዘው ዓመት 2022 ጉዳት ባለባቸው የተለያዩ ክልሎች የግብርና ስራዎችን ወደ ነበሩበት ለመመለስ በተለይ በግጭትና በድርቅ በተጎዱ አካባቢዎች ሰዎች የመቋቋም አቅማቸውን እንዲያጠናክሩ የሚያስፈልጋቸውን ድጋፍ ማድረግ ቅድሚያ ሰጥቶ የሚሰራበት ጉዳይ መሆኑንም ገልጿል። በ2022 ለሰብአዊና መሰል ተግባራት ከሚፈልገው 158 ሚሊዮን ዶላር ውስጥ ማግኔት የቻለው 74 ሚሊዮኑን ብቻ መሆኑን የገለጸው ፋኦ ለ2023 ተግባራቱ አስቸኳይና በግልጽ መጠኑን ያልጠቀሰው ነገር ግን እንዳስፈልጋግነቱ የሚተመን የገንዘብ ድጋፍ ያስፈልገኛል ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም የተለያዩ ለጋሽ ድርጅቶች በኢትዮጵያ በግጭትና በድርቅ ለተጎዱ አካባቢዎች በአመቱ ያደረጉትን ድጋፍ አድንቆ ችግሩን ለመቋቋም በቀጣይነት ተጨማሪ ጥረቶች መደረግ እንዳለባቸው ማሳሰቡን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ፊንፊኔ ዙሪያ ኦሮሚያ ዞን ሱሉልታ አካኮ ቀበሌ አብቹ ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች አስተዳደሩ ቤታችንን ያላግባብ እያፈረሰብን ነው ሲሉ አቤቱታ አሰምተዋል። የሱሉልታ ምክትል ከንቲባ በበኩላቸው መሬቱ የመንግስት ደንና ቦታ የነበረ በህገ ወጥ መንገድ ቤት የተሰራበት ነው ብለዋል። ፀሐይ ዳምጠው የነዋሪዎቹንና የአካባቢውን አስተዳደር አነጋግራ ተከታዩን ዘገባ ይዛለች።
በኦሮሚያ ክልል ፍንፍኔ ዙሪያ ኦሮሚያ ልዩ ዞን አሁን ሸገር ከተማ ተብሎ በክልሉ መንግስት እንደ አዲስ እየተዋቀረ ባለው ስር የምትገኘው ሱሉልታ ከተማ አካኮ መና አብቹ ቀበሌ ነዋሪዎች መኖሪያ ቤታቸው እየፈረሰባቸው መሆኑን ገልጸዋል። አቶ አዲሱ ካሳዬ የአካኮ መና አብቹ ነዋሪ ናቸው።
አደራጅቶን የአርሶ አደር ልጆች የዚህ ቀበሌ ተወላጅ ከዚህ በፊት ከዚህ ቦታ ላይ የተፈናቀሉት ምናምን ተብሎ ነው ቦታው የተሰጠንና አሁን ግን እንዴት ይህንን ቤት እንዴት ሰራችሁ፣ ማንስ ፍቃድ አለው፣ ማንስ ህገወጥ ተሰራ ብሎ ሳይለዩ ጅልማውን አንድ ላይ ማፍረስ ጀምሮ የሱሉልታ ከተማ ክፍለ ከተማው ማለት ነው። ተበድሮ የሰራ አለ፣ ያለውን ደግሞ እንዳለ እዛ ላይ ያደረገው አለ። ባዶ እጃችን የቀረን ማለት ነው። መንግስትን ተማኝ 2010 ነው ይሄ ቦታ ወደ ኦሮሚያ የገባው። ከዛም በፊት አዲስ አበባ ስር ነበረ ያለው። በሱሉልታ ወረዳ ነበረ ስንተዳደር የነበረው። አካኮ መናብቸው ቀበሌው የአርሶ አደር ልጆችና ለአርሶ አደር ይሰጣቸው ተባለ። ከዛ ስብሰባ ጠርቶን የወረዳው አስተዳደርና የወረዳው መሬት አስተዳደር ማናጅመንት አሉ መንዲሶቹ ጋር ተወያይቶ ከጨረሱ በኋላ እዚህ ቦታ ላይ የቤት መስሪያ እንሰጣቸዋለን፣ ግን ፕሮፖዛል አቅርባቸው ነው የምትወስዱት ነው ያሉ። እሺ ምን አይነት ፕሮፖዛል ነው የምናቀርበው ስንላቸው፣ የተለያየ ፕሮፖዛል ታቀርባላችሁ፣ ግን በፕሮፖዛል በር ለምንሰሩት የምትሰሩት የቤት መስሪያ ነው። በፕሮፖዛል ትወስዳላችሁ፣ የቤት መስሪያ ነው፣ ለቤት መስሪያ ነው የሚውለው ነው ያሉ።
ነዋሪዎቹ መኖሪያ ቤታቸው ካለ ቅድመ ማስጠንቀቂያ መፍረሱን ባነሱት ቅሬታ ላይ የሱሉልታ ከተማ ምክትል ከንቲባ አብርሃም ብርሃኑ መልስ ሲሰጡ
በመንግስት መሬት ላይ ሲከናወን የነበረ ግንባታ ነው። የመንግስት የደን መሬት ነበር። በተለይ ከሶስት ዓመት ወዲህ የጫካው ፕሮጀክት ውስጥ መግባቱ ከታወቀ ጊዜ ጀምሮ በዘመቻ መልክ ነው ሰው ወጥቶ ቤትና አጥር እየሰራ ያለው። ደኑንም እያጠፉ ነው። እናም እየተከናወነ ያለው ነገር ህገወጥ ግንባታ መሆኑን በተደጋጋሚ አስረድተናቸው ነው ወደ ማፍረስ እርምጃው የገባ ነው። አሁንም ህገወጥ ግንባታውን ማፍረስ ቀጥሏል።
ሌላው የአካኮ መና አብቹ ነዋሪ መሆናቸውን የጠቀሱት ስሜ አይጠቀስ ያሉት ግለሰብ የመሬት ይዞታው የአርሶ አደር መሆኑንና በገጠር ቀበሌ ውስጥ የሚገኝም እንደነበር አብራርተዋል።
መሬቱ በፊትም ያው የአርሶ አደር መሬት ነበረ። ከእነሱ ላይ በጉልበት አላፍቃዳቸው ነው የወሰዱባቸው ማለት ነው። ዛኔ ደርግም ሲጠቀምበት የነበረው ኃይለስላሴም ሲጠቀምበት የነበረው በቃ ከዚህ በፊት የነበሩ አስተዳዳሪዎች በዛ ሁኔታ ነው ማለት ነው ሲጠቀሙበት የነበረው። ነገር ካሳም አልተሰጣቸውም፣ ምንም አልተሰጣቸውም። በጉልበት ተወስዶባቸው ነው አሁን የተሰጠን። እዚህ አካባቢ ያሉት አርሶ አደሮች በጣም ተጎድታችኋል። ችግራቸው መሬትም ቤት መስራት አለባችሁ፣ ልጆችም ቤት መስራት አለባችሁ። በተጨማሪ ደግሞ ውሃ፣ ማብራትም፣ ሁሉም ነገር የሚያስፈልጋቸው መሰረታዊ ነገሮች ማግኘት አለባቸው ተብሎ ነው የተሰጠ። በህጋዊ መንገድ አርሶ አደርም በአርሶ አደር የአርሶ አደር ልጆችም በአርሶ አደር ልጆች በራሳችሁ ነው እየሰጡን ማለት ነው።
በቅርቡ ህገወጥ የመሬት ወረራን ለመከላከል በማለት መንግስት በተለያዩ የሀገሪቱ አካባቢዎች ህገወጥ ግንባታን የማፍረስና በተግባሩ ላይ የሚሳተፉ ግለሰቦችን ወደ ህግ የማቅረብ ስራዎችን እየሰራ እንደሚገኝ ሲነገር ቆይቷል ሲሉ የሱሉልታ ከተማ ምክትል ከንቲባው ገልጸዋል። ኃላፊው አክለውም በአካኮመና አብቹ ለነዋሪዎች የተሰጣቸው መሬት ለመኖሪያ ቤት ሳይሆን በጥቃቅንና አነስተኛ ለስራ አጥ ወጣቶች የስራ እድል ለማመቻቸት በኮንትራክት የተሰጣቸው ነው ሲሉ ተናግረዋል።
ወጣቶች በጥቃቅንና አነስተኛ ስራዎች ተደራጅተው የስራ እድል እንዲያገኙ ይህ መሬት በጊዜያዊነት በጎችን እንዲያደልቡበት ለንብ እርባታ፣ ለድሮ እርባታና ለተለያዩ ስራዎች እንዲጠቀሙበትና እድል እንዲፈጠርላቸው እየተደረገ ነው። በዚህም የተወሰኑ ናቸው ማስረጃቸውን ያቀረቡት። ነገር ግን በዚህ መልክ የተቀበሉትም ገሚሶቹ ሸጠውና ተከፋፍለው ሌሎች ደግሞ ቋሚ የመኖሪያ ቤት ሰርተውበት እየኖሩ ያሉ ሰዎች አሉ። እናም ይህ ህገ ወጥ ተግባር እንደሆነ በተለያየ ጊዜ ሰብስበን ነግረናቸዋል። ንብረታቸውን ራሳቸው እንዲያነሱም በተደጋጋሚ ነው የነገርናቸው። ሰዎቹ ራሳቸው ያውቃሉ ህገ ወጥ እንደሆነ። በጥቃቅንና አነስተኛ ስራ ላይ ከተሰማሩት ሰዎች ጋር የሚደረገው ውልም የአጭር ጊዜ መሆኑን ያውቃሉ። ነገር ግን ሆን ብለው ነው በራሳቸው ቤት የገነቡት። አሁን በመንግስት በኩል ህገ ወጥ ግንባታን ለማፍረስ በትኩረት እየተሰራ ነው ያለው። እናም ተግባሩን እያከናወንን ነው።
ቤታችን ፈረሰ ሲሉ ለአሜሪካ ድምጽ የገለጹት ነዋሪዎች በቦታው ላይ ያኖሩት ሀብት መባከኑና መጠለያ ማጣታቸው እንዳሳሰባቸው ነው የገለጹት። የነዋሪዎችን ስጋት በተመለከተ አቶ አብርሃም ምላሽ ሰጥተዋል።
እንደ መንግስት ለዚህ ጉዳይ መፍትሄ የሚሆነው መጀመሪያ ሰዎቹ ወደ ህጋዊነት እንዲመጡ ማድረግ ነው። በመሬቱ ላይ ያለውን ንብረት በራሳቸው ማንሳትና የራሳቸው ማድረግ አለባቸው። መሬቱ ላይ ያለው ንብረት በኃይል ሲፈርስ ይወድማል። በመንግስት በኩል ሲሸጥም ያን ያህል አይደለም፣ ለባለቤቱ ኪሳራ ነው የሚሆነው። ስለዚህ ወደ ህጋዊ መንገድ እንዲመጡ እንፈልጋለን። በሌላ በኩል የጫካው ፕሮጀክት አካል የሆኑትን ደግሞ ፕላን እያሰራን ስለሆነ በፕላኑ ላይ ተመስርተን እውነተኛ አርሶ አደሮችና የአርሶ አደር ቤተሰብ የሆኑት ተለይተው ህጋዊነታቸው ተረጋግጦ ይስተናግዳሉ።
የሱሉልታ ከተማ ምክትል ከንቲባው አብርሃም ብርሃኑ በህገ ወጥ የተገነቡ በሺዎች የሚቆጠሩ ቤቶችና አጥሮች እየፈረሱ መሆኑን ጠቅመው ይህ የህግ ማስከበር ተግባር ስለሆነ ይቀጥላል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ ወደ ፍርድ ቤት ጉዳይ ነው የምናመራው። ፍርድ ቤት ተዳፍረዋል በሚል 4 ወር እስር ተፈርዶባቸው እስር ቤት የሚገኙት የታዋቂው ጠበቃ አቶ ወንድሙ ኢብሳ ከአንድ ወር ቀላል እስራት በኋላ እንዲፈቱ የኦሮሚያ ጠቅላይ ፍርድ ቤት ወሰነ። አቶ ወንድሙ ኢብሳ ግን አሁንም ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ለማለት መወሰናቸውን ጠበቃቸው ገልጸዋል። መለስካቸው አመሃ ጠበቃቸውን አነጋግሮ ተከታዩን ዘገባ አሰናድቷል።
ታህሳስ 11 ቀን 2015 ዓ.ም ተመረጠ በኦሮሚያ ክልል በፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤትን በመድፈር ወንጀል የ4 ወር የእስር ቅጣት ተወስኖባቸው ለ15 ቀናት በእስር የቆዩት አቶ ወንድሙ ኢብሳ በይግባኝ ቅጣቱ እንደተሻሻለላቸው ጠበቃቸው ለቪኦኤ ገለጹ። ለአቶ ወንድሙ ኢብሳ ጥብቅና የቆሙት አቶ መከታው ለማ በዝርዝር እንደሚያስረዱት ከሆነና የጠበቆች ማህበርም በቅርበት ተከታትሎታል እንደሚባለው ከፍርድ ቤት መድፈር ጋር በስፍራና በጊዜ ተለይተው የተዘረዘሩትን ድርጊቶችን አቶ ወንድሙ ኢብሳ አልፈጸሙም የሚል እምነት አላቸው። አቶ መከታው የመጀመሪያውን የፍርድ ሂደትና የኦሮሚያ ጠቅላይ ፍርድ ቤት በይግባኝ ለቀረበለት ጉዳይ የሰጡትን ውሳኔዎች እንዲህ ያስረዳሉ።
በታህሳስ 11 በነበረው ችሎት የነበራቸው አቶ ወንድሙ 4 ሰዓት ላይ ነበረ መደበኛ የችሎት ስራቸውን አጠናቀው የስራው አካል የሆነውን ገባቸው ጋር የተያዘ ትእዛዝ እየጠበቁ ሳለ 6 ሰዓት ከሩብ ላይ ተጠርተው ነው ችሎታቸውን በሰላም ጨርሰው ከተስተናገዱ በኋላ ቀድሞ በነበረው ችሎት ደፍረሃል በሚል ነው ጥፋተኛ ተብለው ችሎቱ ወዲያውኑ ያው የኢፌድሪ በ1996 ዓ.ም የወጣው የኢፌድሪ ወንጀል ህግ አንቀጽ 449 በሚያዘው መሰረት ወዲያውኑ ምስክር መስማትም ሳያስፈልግ የፍርድ ቤት ደፍረሃል በሚል ነው የ4 ወር እስራት ተፈርዶባቸው የነበረው። ጉዳዩን ያው እንደ ጠበቆች ማህበርም ተገቢነት የሌለውና ከጠበቃውም መብት አንጻር ከተለያዩ ጉዳዮችን እንዳይዝ የሚያደርግ ነው የሚል አቋም ተይዞ ጉዳዩን ስንከታተል ቆይተናል። ወዲያውኑ ጊዜ ሳይቆይ ይግባኝ ተጠይቆ በይግባኝ ጉዳዩን ያየው የኦሮሚያ ጠቅላይ ፍርድ ቤት ታህሳስ 26 እና በዋለው ችሎት የጉዳዩን ከባድ አለመሆን ከግምት በማስገባት አራት ወሩን እስር ወደ አንድ ወር ቀላል እስራት ወደ ታች በማውረድ ቅጣቱን በተወሰነ መልኩ ቀንሶታል ማለት ነው።
የጠበቆች ማህበር በዚህ የይግባኝ ውሳኔም የረካ አይመስልም። የውሳኔ በአንድ የህግ ጠበቃ ላይ የተላለፈ ውሳኔ ቢሆንም ህጋዊ አንድምታው ሰፊ ስለሆነ ይግባኙን ይዞ ወደ ኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለመሄድ ወስኗል። አቶ ወንድሙ ግን ከወዲሁ ቅጣታቸውን ፈጽመው ሊወጡ ይችላሉ። አቶ መከታው
ሂደቱ ጊዜ የሚወስድ ከመሆኑ አንጻር በመሐለም የቀዳሚና እሁድዎች ስላሉ ቅጣታቸውን ጨርሰው የሚወጡበት እድል ሊኖር ይችላል። እንደኛ ግን ያው ጉዳዩን ግልባጭ ጠይቀን ወደ ክልሉ ሰበር ሰሚ ችሎት የምንወስደው ይሆናል። ይሄን ያለው አካሄድ
እናንተ ልትቀጥሉ ትፈልጋላችሁ? እሳቸው ፈቃደኛ ናቸው?
አዎ በትክክል እሳቸውንም ሄደን የማናገር እድሉ ነበረ። በጉዳዩ በፍጹም አያምኑም። ተጠቀሰ በሚባለው ነገር ተለያየ ራሳቸው የሆነ ክርክር አላቸው። እንደ ህግ ግን ምንድነው ያለውን ጉዳይ ኤግዞስቲቭሊ እስከ መጨረሻ ለመሄድ አስበናል። አንድም ምንድነው ጠበቃ የፍትህ ስርዓቱ አንድ አካል ነው። የፍትህ ስርዓቱ አንድ አካል ከሆነ ደግሞ እንደዚህ አይነት ቅጣቶች ማስተማር የማይቻል ነው የሚሆነው። ምክንያቱም በጥብቅና ስራ እንደሚታወቀው የተለያየ ስሜት መቀያየሮች ይኖራሉ። ክርክር ነው የሚካሄደው። ክርክር በስሜት ከፍታና ዝቅታ የሚመራ ነገር ነው። ችሎቱን የሚዳኝና እዛ አካባቢ የፍርድ ስራን የሚያስፈጽም ዳኛ ደግሞ ሆደ ሰፊነት የፍትህ ስርዓቱ አንድ አካል የሆነውን ጠበቃ በሆደ ሰፊነት በማስተናገድ ችግሮች እንኳን ቢኖሩ ከተግሳጽና ከምክር ጀምሮ እስከ ተለያዩ እርምጃዎች መውሰድ ይቻላል። እዛው ችሎት ላይ ከፍ ካለም የጉዳዩን ክብደት እየታየ የህጉን በግልጽ የገንዘብ መቀጫ አማራጮችን ያስቀመጠ ስለሆነ በዛ አግባብ እንኳን ማስቀመጥ የሚቻልበትና ቅጣቱንም በዛ አግባብ ማቅለል የሚቻልበት እድል ሰፊ ከመሆኑ አንጻር በዚህ አግባብ መታየት አለበት በሚል አቋም ነው አሁን እኛም ጉዳዩን እስከ መጨረሻ መሄድ አለብን የምንለው።
በአቶ መከታው አገላለጽ አቶ ወንድሙ ይብሳ ለረጅም ዓመታት በጥብቅና ሙያ ሰሩና አንድም ጊዜ ፍርድ ቤትን በመድፈርም ሆነ በሌላ በማንኛውም የሥነ ምግባር ግድፈት ያልተወቀሱና ያልተከሰሱ ባለሙያ ናቸው። ከዚህም በላይ የሰው ልጆች መብቶች ተከራካሪ መሆናቸውን አስታውሰው የጠበቆች ማህበርን አቋምም አብራርተዋል።
አሁንም ቢሆን የተደረገውም ነገር አሁን ጥፋት ተብሎ በፍርድ ቤት የተወሰደውም አቋም በእኛ እምነት ሆን ብለው ፍርድ ቤትን ለመድፈር ወይንም የፍርድ ቤትን ክብር ለመንካት ያደረጉት ነው ብለን አናምንም። ቅድም እንደጠቀስኩት ከጥብቅና ስራ ጋር በተያያዘ ከሚኖሩ አንዳንድ የክርክርና ከባለ ጉዳይ ጋር ፍርድ ቤትም ላይ ካለው የሁኔታ መለዋወጥ አንጻር የተፈጠረ ነገር ሊሆን ይችላል የሚል ግምት ነው ያለን እና እንደዚህ አይነት ቅጣቶች የሚኖሩ ከሆነ ጠበቆችም የባለ ጉዳዮችን ወይም የደንበኞቻቸውን ጉዳይ እስከ መጨረሻ በእልህ ሄደው ፍትህ ለማስገኘት የሚያደርጉትን ጉዞ የሚያደናቅፍና የሚያሰናክል ስለሚሆን እንደ ማህበር ጠንከር ያለ ሂደት ነው ሲካሄድ የነበረው። የማህበሩ የበላይ አመራሮችም ጉዳዩን በአንክሮ ሲመለከቱት ነበረ።
አቶ ወንድሙ ይብሳ ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ብለው ባቀረቡት አቤቱታና ፍርድ ቤቱም በሰጠው ውሳኔ መሰረት ከአራት ቀናት በኋላ ከእስር ይፈታሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች ከኢትዮጵያ ከሚገኙ ዘጋቢዎቻችን ከደረሱን ዘገባ ወጣ እንበልና እዚህ ዩናይትድ ስቴትስ እንመልሳችሁ ወደ የዩናይትድ ስቴትስ ተወካዮች ምክር ቤት። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፉት ሁለት ቀናት ውሎ አፈ ጉባኤ ለመምረጥ ስድስት ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ ከሚቆጣጠሩት የሪፐብሊካን ፓርቲ ተወካዮች ቢሆኑም 20 የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቨን ማካርቲን እንዳይመርጡ እንቅፋት ሆነዋል። በቪኦኤ ዘጋቢዎች የተላኩትን የምክር ቤቱን የሁለት ቀናት ውሎ የሚያሳዩ ሪፖርቶችን ጨምቆ እንግዱ ወልዴ እንደሚከተለው አሰናድቶታል።
ማክሰኞና አረቡ አፈ ጉባኤውን ለመምረጥ ያልተሳካለት የዩናይትድ ስቴትስ ምክር ቤት ዛሬ ሐሙስ እንደገና ለመሞከር ቀጠሮ ይዟል። ይህ ሪፖርት በሚቀርብበት ወቅት ምክር ቤቱ ይሰየማል ተብሎ ይጠበቃል። በመቶ ዓመት ውስጥ ለመጀመሪያ ጊዜ የተፈጠረ ነው በተባለው ክስተት የአሜሪካ የተወካዮች ምክር ቤት በመጀመሪያው ዙር ድምፅ አሰጣጥ አፈ ጉባኤውን ሳይመርጥ ቀርቷል። የምክር ቤቱ 118ኛ ጉባኤ በማክሰኞ ውሎው ሶስት ጊዜ ድምፅ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቨን ማካርቲ የሚያስፈልጋቸውን ድምፅ ሳያገኙ ቀርተዋል። ትናንት ረቡዕ እንደገና ሶስቴ ቢሞክርም የሚሆን አልሆነም። የሪፐብሊካኑ እጩ ኬቨን ማካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካኖቹ ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን 20 የሚሆኑ የሪፐብሊካን አባላት የማካርቲን በእጩነት መቅረብ በመቃወም ላይ ናቸው። ከተቃወሙት አንዱ የሪፐብሊካን አባሉ ማይክ ጋላገር ይህን ይላሉ።
What I see right now is energy. A tremendous amount of energy.
አሁን እኔ የሚታየኝ ትልቅ ፍላጎትና ጉልበት ነው። የሪፐብሊካን አባላቱ ህዝቡ የሰጣቸውን ስራ ለመስራት ያሳዩ ያለው ፍላጎትና ጉልበት ነው የሚታየኝ።
በአዲሱ ምክር ቤት ሪፐብሊካኑ 222 መቀመጫ ሲኖራቸው ዲሞክራቶቹ ደግሞ 212 መቀመጫዎችን ይዘዋል። አንድ መቀመጫ ክፍት ነው። መካርቲ የአፈ ጉባኤውን ቦታ ለመያዝ 218 ድምጽ ያስፈልጋቸዋል። ከአራት ሪፐብሊካኖች በላይ የሚቃወሟቸው ከሆነ ቦታውን መያዝ አይችሉም። መካርቲን የተቃወሙት 20ዎቹ አባላት ድምጻቸውን ለወግ አጥባቂው ሪፐብሊካን ጂም ጆርዳን በተደጋጋሚ ሰጥተዋል። ሁሉም 212 የምክር ቤት ዲሞክራቲክ ፓርቲ ተወካዮች ድምጻቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፍሪስ በተደጋጋሚ ሰጥተዋል። ያ ግን ስልጣኑን ለመያዝ በቂ ድምጽ አይደለም። ዲሞክራቷ አሌክሳንድሪያ ኦካሲዮ ኮርቴዝ ዲሞክራቶች አንድ ላይ መቆማቸውን ይናገራሉ።
ማፈንገጥ አይኖርም። ዲሞክራቶች አንድ ላይ እዚህ ሁነን የትም አንሄድም። አንድ ላይ ተባብረው መስራት ከፈለጉ አለን።
የምክር ቤቱ አፈ ጉባኤ ሳይመረጥ አዲሶቹ አባላት ቃለ መሐላ መፈጸምም ሆነ ስራ መጀመር አይችሉም።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቅን ወደ ሁለተኛው አጋማሽ አምርተናል። እያደመጣችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ተከታዩ መሰናዷችን ባህልና ማህበረሰብ ከባህልና ማህበረሰብ ቀደም ብሎ አንድ ማሳሰቢያ እንዳለን እየተጠቆምኩ ነው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮች፣ አሁን ወደ ሐሙስ ምሽት የባህልና ማህበረሰብ ቅንብራችን ውሰዳችሁ። በዛሬው የባህልና ማህበረሰብ ዝግጅታችን በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የተመለሰ ወጣት ድምጻዊ እንጋብዝላችኋለን። ወጣቱ ድምጻዊ ሄኖክ አበበ ከዚህ ቀደም የሚታወቅባቸውን 2 የሙዚቃ አልበሞች ካወጣ ከ14 ዓመታት በኋላ እንደገና አዲስ ይቅርታ የተሰኘ አልበም አውጥቷል። አሁን ከካናዳ ተመልሶ በኢትዮጵያ ኑሮን ያደረገው ሄኖክ አበበ ከዚህ ከሙዚቃ አልበም ስራውና ከህይወቱ ጋር በተያያዘ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ቆይታ አድርጓል። እንግዲህ የገና ዋዜማ ወይም ለገና በዓል ጥቂት 1-2 ቀን ሲቀሩት ነው ያለ ነው እና የዛሬውን ሰፋ ያለ ጊዜያችንን ከሙዚቃ ስራዎች ጋር በተያያዘ ሰውተናል። ወደዚያው ልሰዳችሁ።
ገና በለጋ እድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምጻዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ እድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።
በቅድሚያ በጣም አመሰግናለሁ እናንተም ስለጋበዛችሁ።
ያው ሙዚቃ በልጅነቴ ነው የጀመርኩት። ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16 17 ዓመት ልጅ ሆኜ ማለት ነው እዛ የሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ የክበብ ውስጥ ያለኝን ባጀመረ የድምጽን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ያው እዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም አዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል።
የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምጻዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ አወጋል።
ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደው ነገር ነው የምትሰራው አይደለም? የምትወደው ነገር አንተ የወደድከው ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ አስላሰብኩ ነው። ስለዚህ ተቀባይነቱ በዚህን ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር። ግን ያው ስለምወደው ዘፈኑን ሀሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማንጋ ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁልጊዜ አመት በዓል ወይም ቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋሉ በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድን ነው እንደዛ ሊዘልቅ የቻለው ብለህ ራስን ስጠይቅ ያው ሰው ሁልጊዜ ከራሱ ከሚያሳልፈው ከአንድ ነገር ጋር የተያያዘ ነገር አለው እና ምናልባት የእሱም ዘፈን ተጽዕኖ ይመስለኛል ልዩ ቀንን ደግሞ ሀሳብ ሌላ ሀሳብ እንዳመነጭ ያደረገኝ ማለት ነው። ይኛው ደግሞ ምናልባት ያው በሰርግም በልደትም በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው በዛ መንገድ ነው የሰራሁት። አሁን እንደውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አድርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊቱም ሪሚክስ አድርገን እየሰራ ነው።
ድምጻዊ ሄኖክ ከ14 ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምጻዊ ሶስተኛውን አልበም ለመስራት እንዴት ረጅም ጊዜ ሊወስድበት ቻለ?
ያ የሆነበት ምክንያት ያው ከጣም የሆነ ረጅም ጊዜ ወደ 12 ዓመት 13 ዓመት ካናዳ ነው ኖሬ የተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳሰብከው አንተ ባሰብከው ደረጃ እየተላላክ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው እሱ ነው ኃላፊነቱን ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከርን። ለዚህ ባለፉትን 3 አመት እየተመላለስኩኝ ይሄንን አልበም ለአድማጭ አበቃን። ስለዚህ ይሄ ጋፕ የተፈጠረው የ13 አመት የነበርኩበትም የህይወት መንገድ እንዳልኩ ከኢትዮጵያ ውጪ ዛ ስለነበረ ምኖር የነበረው እንደፈለኩ ነው ባሰብኩት ልብ እየተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት ነው የቆየሁት።
በካናዳ ኑሮ አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበሙ አጫውቶናል።
ከዛ ከነበርኩበት የህይወት መንገድ ወጥቼ መልሼ ወደ አልበም መለሴ ትልቁ ስኬት ነው ለኔ። እንዳልኩ ኃላፊነቱን 50%ን አቶ ኪሩቤል ይወስዳል። እሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ ይቅርታ ሀሳቡን ደግሞ እንዳልከኝ የጠየቅኝ ይቅርታ ከራሴን የጀመርኩት አንድም ለጠፋውበት ይቅርታ፣ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት ምክንያቱም በተለያየ መንገድ ህይወታችን ላይ ተለያየ ነገር ይገጥመናል ማናችንም ስንሆንና ያን የሚገጥሙን ነገሮች ሁልጊዜ አንዳንዴ ከሰው የምትጠብቃቸው ነገሮች አሉ። እነዛን ከሰው የምትጠብቃቸው ነገሮች በህሊና ይዘስ ታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ካንታ ወጥተህ በሰላሙ ላይ በሰላም ድር ህሊና ይረፍ ነው ኮንሰፕቱ ሐሳቡ ማለት ነው። ይቅርታ መልክቱ እሱ ነው ተፈኑ ላይ ያለው ይላል። ዛም ላይ በዳይ ነኝ እኔ ብዙ አጥፍቻለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል። ማለት በቃ ከራስ ነው ጭምር ያለብህና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ ተለያየ ሐሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽል ማገብራው ይጻፈልኝ እንዳው ለመጀመሪያ ጊዜ ራሱ አሁን እዚህኛው አልበም ላይ ብዙ ጊዜ ግጥምና ዜማዎችን ራሴ ነው የምሰራው፣ ግን በዚህኛው አልበም ጋሽልምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የሷ አሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለምፈልግ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ነው። ኪሩቤል ቆንጆ አድርጎ ነው የሰራው።
በአዲሱ አልበሙ ካካተታቸው ሁለት የጋሽል ማገብር አብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እምብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምፃውያን ግን ግጥምና ዜማ በመስጠት ይታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው?
አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬያለሁ ለመስፈን። ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ፣ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል፣ ለምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው ይበልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያው በተለያየ ጊዜ ደግሞ ራሴም ዜማ ድርሰቱ ትንሽ ሙያም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የወሰድኳቸው ዘፈኖችን ሞክሬ ስቱዲዮ ውስጥ ቀድቼ አውቃለሁ እና አንዳንዴ ምንድነው እንደ ያለ ልክህ ልብስ ስትለብስ ገባ እንደዛ አምርም ነገ አንዳንድ ነገር ላይ ማለት ነው እንጂ ከሰው ተቀብሎ ላለመስራት እኔ በራስ መተማመን ምናምን አይደለም።
የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።
ሄኒ በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያው አልበም ያምርባታል። እድሜው እነዛን ግጥሞች ለመጻፍ በጣም ባነው ነው። አሁን አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራስ በደንብ አላቀውም ነበር። ስጽፎ የሚመጣው ነገሮች ሙዚቃ ላይ ነው እንጂ ትኩረቴ ግጥም ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበረ። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት በአስራዎቹ መጨረሻ እና በጣም ቀድሞ ማቹር ያደረገ ነው ይሄን እና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ሀሳቦች ነው ያነሳው እና ዜማ ያው ተፈጥሯዊ ነው እና ከምትሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ፣ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃል እና የገጥም ክህሎቱ ይገርመኛል ሄኖክ።
በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀ ነው ተከታዩን ምላሽ ሰጥቶናል።
ያላየሁት ነገር ምንድነው መሰለ 18 አመት ከመናምን ነው መጀመሪያ አልበማችን ነው ያወጣ ነውና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታረጋቸው ነገሮች በሙሉ ጥንቃቄ የሚፈልጉ ነገሮች ናቸው እና ሰው አድማጭም ደሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት ስብዕና አንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል። ምክንያቱም በቤት ውስጥ ቤተሰብ አለ፣ ልጆች አሉ፣ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተህ እግዚአብሔር ያን መንገድ አመቻችቶልህ አንድ ሰው እንትን ከሆንክ አንዳንድ ቦታ ላይ ያው ትክክለኛው ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው ይሁን ከመተደው ከዛ በኋላ ግን የሚያስቀው ነገር በዛ በልጅነት መሆን ያለባቸው አሁን ናይት ክለብ ምናምን ሳልደንስ አልፈያለሁ ሲቆጨኝ የጭፈራ ቤት ምናምን ያው በአርቲስትነት ገብቼ ሰው ለማዝናናት ተዘፍናለሁ። በዛ ድሜ ግን አላረ ወጣትነት ያሳለፍከው ተሳልፋቸው ነገሮች እነሱ ነገሮች አላየሁም። ይሄ ፋይረጅ የምትባለው እሷን ድሜ ክልል በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፍቼ ነው ያሳለፍኳት። አለ አይደል እንደ ሰው ስታወራ ከጓደኞች ጋር ከምናምን እንደዚህ እንደዛ አይነት ነገር ላይ ብዙ በዛ ሰዓት በቃ አልተፈቀደልኝም።
ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድነው?
በጣም ልዩ አጋጣሚ ማለት መጀመሪያ አልበም ይወጡ በቃ ታወቁ ማለት ነው ለዋለው ለኪሩ ታወቀን ማለት ነው ለዋለው። ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ እኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያዩ ለአዲስ አመት ለዘመን መለወጫ ይመጣልና እዛን ጊዜ ሻምፖል ነበር የመጣው እና ከሱ ጋር የዘመን መለወጫ ሸራተን አዲስ እንደዚህ ተጠርተሃል ተብዬ አለኪሩ ነገርኩት። አለኪሩ በቃ ታወቀ ማለት ነው አለት። ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ በዛን ጊዜ። ተገና ደግሞ የቱ ደረጃ ላይ እንደደረስክ የሰራህን እንትን ስታይ ደስ ይልሃል አይደል? ለፋህበትን ከልጅነት እና በህይወቴ ማረሰው አጋጣሚ እሱ ነው። በእድሜያችን ገባ ዋጋ ከፍለንበት ስለለፋ እና እዛ ቦታ ላይ ደርሶ መጀመሪያ እንትን ሳይው በጣም ደስ አለኝ በጣም።
በሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምጻዊ ሄኖክ ለአድናቂዎቹ መልእክት ማስተላልፏል።
ሰው በሚሰጥህ እኮ አስተያየትና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ ያስተካከልክ የምትሄደውና በሰጣችሁኝ ፍቅር ተመልሼ መጥቻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ።
አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል። የግጥም መጻፍ በማዘጋጀት ላይ እንደሚገኝ ማጫውቶናል። አሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ።
ባህልና ማህበረሰብ ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ አድማጮች እስቲ ወደ ድሬዳዋ እንውሰዳችሁ። አድናቆትን ያተረፈው የድሬዳዋ ሰርከስ ቡድን የግድግዳው ቀለም በደበዘዘና የመሬቱ ምንጣፍ በተሰነጣጠቀ አዳራሽ ውስጥ ቅልጥፍና የተመላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባት ስፖርተኞች የአጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ፣ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከር እና ባልተለመደ መልኩ በመተጣጠፍ ትዕይንቶችን ይሰራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች ድሬዳዋ ከተማ ተገኝተው የአድናቆትን ያተረፈውን የሰርከስ ቡድንን የጎበኙበትና ወጣቶችን ያነጋገሩበት ዘገባ ነው። ተከታዩ እንደሚከተለው እናቀርበዋለን።
በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብዓት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ 35 ወጣቶች አሉት። ከነዚህ ውስጥ በእድሜ ትንሹ 5 ዓመቱ ሲሆን አብዛኞቹ ግን በ20ዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከሱ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች።
አንደኛ ጥሩ ስነ ምግባር ይዘን እንድናድጋቱ ነን። ሁለተኛ በትምህርትም እንድንጠነክር ያደርገናል። በቃ በሁሉም ነገር ለኔ።
እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙ ማማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲያስረዳል።
ካልባሌ ቦታ ኢየሱስ ከመያኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዲያርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።
የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የ6 ዓመት ልጅ እያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል። በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል።
ዲሲፕሊን ወሳኙ ነው። ያው ሃይ ፐርፎርመር ብትሆን ያው ያለ ዲሲፕሊን ዋጋ ሊኖረው አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሃርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከ3 አመት በላይ ይፈልጋል ትሬዲንግ ማለት ነው።
ድሬዳዋ ሰርከስ ቻይናና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ 7 ሽልማቶችን አግኝተዋል። ከ4 ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢኒያም በፓሪስ በተካሄደው 36ኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል።
ማቴሪያል ላይ ነው ከፍተኛ ችግር ያለብን። ማቴሪያል ብናገኝ ኑሮ የበለጠ እንትናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።
የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንዲሁም የአየር ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ በአት ቪኦኤ አማሪክ የፌስቡክ ገጻችን እንዲሁም በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን አስተያየቶቻችሁን አጋሩን። በተጨማሪም እንዲሁ ፌስቡክ ገጻችን ላይ በውስጥ መስመር በመልእክቶቻችሁን በመላክ ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ገጻችን አስተያየቶቻችሁን በመስጠት ከኛ ጋር በቀጥታ መነጋገር ትችላላችሁ። ጥቆማና አስተያየቶቻችሁን ለአየር እናበቀዋለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምፅ ቅንብር አብረውን ነበሩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ ልዩ የገና ዋዜማ ዝግጅታችን ይዘን ከእናንተው ጋር እንገኛለን። ለዛሬ ሰላም፣ በደህና እደሩ።